ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሐሙስ ምሽት የጥር 4 2015 ዓ.ም ተምረት የጋቢና ቪ መስተናዶ ካውንስል ጀምሮ ወደ እናንተ ይደርሳል። ከኛ ጋር ካምሽታችሁ ከምትሰማቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ካምፓስ ውስጥ የምመለከተው ነገር ነበር እና ምንተኛበት ፍራሽ ይቦጫጨቅ ነበር እና ጥያቄ ፈጥረብኝ ነበር ይሄን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይሄንን ፍራሽ ለሞዴስነት ሞዴስ ማገኙ ሴቶቻችን እንደሚጠቀሙ ነበር የሰማው።
የሰማችሁት እንግዲህ ኢትዮጵያ ውስጥ ተመልሶ ከተጠቀም በኋላ ተመልሶ አካባቢን ሳይጎዳ መበስበስ የሚችል የንጽህና መጠበቂያ የከሰሩ እህታማቾች መካከል አንዷን ነበር። በምሽቱ እነዚህን እህታማቾች በእንግድነት ይዘንላችኋል። በዋናነት ግን የምሽቱን አብይ ሰዓት የሚወስደው በትላንትናው ዕለት እንግዲህ እንደምታውቁት በቴክኒክ ብልሽት ምክንያት ወደ እናንተ ሳንደርስ ቀርተናል። ይሁንና እኛ እዚህ የቀጥታ የስልክ ውይይት አድርገን ነበር። ጤናማ የእናትነት ወር በዚህ ባለም ዙሪያ እንዲሁም ደግሞ በኢትዮጵያ እየታሰበ ይገኛል። በዚህ ዙሪያ ባለሙያ ጋብዘን አነጋግረናል። ጤናማ እናትነት ምን ይመስላል? ምንስ ማድረግ አለብን? በሚለው ዙሪያ የምናደርገው ውይይት ይሆናል ማለት ነው። ሌሎች መሰናዶችም ይኖሩናል። የደንገረመው መርሃ ግብሩን በመምራት ንጉሱ ታምሬ ደግሞ በምስልና ድምጽ ምህንድስናው ምሽቱን አብረናችሁን ዘልቃለን። እናንተም አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን።
ካምፓስ ውስጥ የምመለከተው ነገር ነበር እና ምንተኛበት ፍራሽ ይቦጫጨቅ ነበር እና ጥያቄ ፈጥረብኝ ነበር ይሄን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይሄንን ፍራሽ ለሞዴስነት ሞዴስ ማገኙ ሴቶቻችን እንደሚጠቀሙ ነበር የሰማሁት።
እንግዲህ መግቢያት ላይ እንዳስተዋወቅ ነው የመጀመሪያውን ሰዓትና አብይ ውይይት የሚወስደው በእናትነት ዙሪያ የምናደርገው ውይይት ነው። ጤናማ የእናትነት ወር በመላው ዓለም ከጥር ወር መግቢያ አንስቶ እየታሰበ ይገኛል። በኢትዮጵያም መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ እንግታ በሚል ቃል እየታሰበ ነው የሚገኘው። እንደ አውሮፓ አቆጣጠር በ2017 ዓ.ም የተባበሩት መንግስታት ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 295,000 የሚሆኑ እናቶች ከእርግዝና ወሊድና ድህረ ወሊድ ጋር በተያያዙ ምክንያቶች በዓለም ዙሪያ ህይወታቸውን እንደሚያጡ አስተውቋል። በኢትዮጵያም በየዕለቱ 38 እናቶች እንዲሁም ደግሞ በአመት እስከ 14,000 የሚደርሱ እናቶች ህይወታቸውን እንደሚያጡ በቅርቡ የጤና ጥበቃ ሚኒስቴር በፌስቡክ ገጽ ላይ አስተውቋል። በዚህ ከዚህ በመነሳት ታዲያ በቅዱስ ጳውሎስ ሆስፒታል የጤና ባለሙያ የሆኑ ዶክተር በትላንትናው ምሽት ጋብዘን በቀጥታ የስልክ ውይይት አድርገን ነበር። አሁን የምናልፈው ወደዛ ነው። እንግዳችን የማህፀንና የጽንስ ሐኪም ሲሆኑ በቅዱስ ጳውሎስ ሆስፒታል ውስጥ ሬዚደንት ናቸው። ዶክተር አህመድ አደም ይሰኛሉ። ጤና ይስጥልኝ ዶክተር አህመድ፣ እንደምን አመሹ? በጣም ነው የማመሰግነው ጥሪያችንን አክብሮ ስለተገኙ። እንግዲህ ከውይይት ሰዓታችን እንዳንሻማ በቀጥታ ወደ ውይይቱ ነው የማልፈው። ለመሆኑ ጤናማ እናትነት ወይም ደግሞ ጤናማ ሴት ስንል ምን ማለታችን ነው? እስቲ ከሱን ጀምር።
አሁን ጤናማ እናትነት ማለት ኖርማሊ በእኛ በኢትዮጵያ እንደነገርኩሽ ጳውሎስ ሆስፒታል የሚሰራው ነው። ምንድነው ብዙ ጊዜ ፐርቨንሽን ቤታ ባንኪር ያለ እኛ ማለት መከላከል ከማከም ቀድሞ የሚገኝ መሆን አለበት ማለት ነው። እና ጤናማ እናት ማለት ሞስት ምንድነው ማውራዳ ጤናማ እናት ማለት ሲጀመር ጤናማ እናት የምንላቸው ማናቸው የምንላቸው ናቸው? ጤናማ እናት እናቶች የምንላቸው መጀመሪያ እነዚህ ያላ የህብረተሰብ መጽሐፍ 15-49 የሚገኙ እናቶች ናቸው። ይህ ይህኛው ደግሞ 15-49 የሚሆኑ የጀነራል ከጀነራል ፖፕሌሽን ወይም ከአጠቃላይ ህብረተሰቡ 2/3 የሚወስል ሲሆን እነዚህ ጤናማ እናት አለ ማለት ይጠቅም ጤናማ ልጅ አለ ማለት ነው። ስለዚህ ጤናማ እናት ያካተተው ምንድነው? ማተርናል ኤንድ ቻይልድ ሄልዝ የምንለው ይጠቃለላል ማለት ነው። ጤናማ ፎረን ሲኖርያ ጊዜ ጤናማ እናት ሲኖርሽ በሁሉም ሰው ምንድነው ጤና የሚለውን ሲጀመር ደግሞ ወይ ደግሞ የዓለም አቀፍ ጤና የሚገልጸው ምንድነው በሁሉም ሳይካትሪካሊ ፊዚካሊ ሜንታሊ ሊና ማሆነ መገኘት አለበት አንድ ሰው ይባላል ያ ማለት በአካል በኩመና በተሳሰብና በጭንቅላት ማለት ነው። ይህ ጤናማ እናትና ልጅ ማለት ጤናማ እናት ስትሆን ጤናማ ልጅ ይኖራል ማለት ነው። ስለዚህ አብዛኛው ይሄ ሁለት ሶስተኛ የሚሆነው የዓለም ጠቅላላ ፖፕሌሽን ወይም ህዝብ ነው። ሁለት ሶስተኛ የሚወክለው ህጻናትና እናቶች ናቸው። ይህ ማለት ደግሞ ከ15-49 እድሜ የሚገኙት አብዛኛዎቹ ከዓለም 21% ይወክላሉ ማለት ነው። በተጨማሪም የሚያሳድሩ እናቶች በጠቅላላ ከዓለም 4.5% ይወክላሉ ማለት ነው። ሌሎች ደግሞ ከ15 ዓመት በታች ያሉት 47% ይወክላሉ ማለት ነው። ከአምስት ዓመት ያሉት በታች ያሉት ደግሞ 18% ይወክላሉ ማለት ነው። ህጻናት ወይ ደግሞ ኢንፋንት የምንላቸው እነሱ ምንድን ነው የዓለምን 4% ይወክላሉ ማለት ነው። ስለዚህ ይህ ማለት
ትልቅ አሃዝ ነው።
ከ15 49 ያለው 21% ከሆነ ይሁን ከ15 ዓመት በታች ያለው ደግሞ 47% ከወከለ አጠቃላይ ሲደመር ወደ 58% የሚሆነው ጠቅላላ ህዝብ ምንድነው የሚወክለው ማተርናል ኤንድ ቻይልድ ሄድ በሚለው ውስጥ ይጠቃለላል። እና ይህ ማለት ደግሞ ሶስተኛው የዓለም ክፍል ጤናማ ክፍል ነው ማለት ነው። ወይም ልክ ጤነኛ እናትና ጤናኛ ልጅ ባለ ማለት 58% የሚሆነው ጀነራል ፖፕሌሽን ወይም የዓለም አቀፍ ህዝብ ጤነኛ ነው ማለት ነው ማለት ነው።
እርስዎ በሚሰሩበት ሆስፒታል ውስጥ ብቻ ሳይሆን ደግሞ እንዲሁም በመላው ሀገሪቱ ያሉ መሰረታዊ የሚባሉ ከእናቶች ጤና ጋር ያሉ ተግዳሮቶች ምንድን ናቸው?
አሁን ምንድን ነው የእናቶች ጤና ማለት ወይም በኢትዮጵያ ሀገራችን ከእኛ በየቀኑ ከምናያቸው እናቶች ጤናማ እናት እንዲኖር ምንድን ነው ቅድመ ክትትል፣ የእናቶች ቅድመ ክትትል እና ድህረ ክትትል ያስፈልግባቸዋል ማለት ነው። ከእኛ ከሙያው አንጻር ቅድመ ክትትል የምንለው ወይም አንቲናታል ኬር የምንለው ነው። እሱ ምንድን ነው እናቶች ገና ከማርገዛቸው ቀድሞ እና ካረገዙም በኋላ ውስጥ ያለው ክትትል እና ካረገዙም በኋላ ያለው ክትትል ማለት ነው። ስለዚህ እናቶች ገና ማርገዝ ሲፈልጉ ወይ ደግሞ ለወደፊት እቅድ ሲኖራቸው ቀድሞ ክትትልና ሙሉ የጤንነት ምርመራና ቼክአፕ ያስፈልጋቸዋል ማለት ነው።
እሺ፣ እንግዲህ በብዛት የሚነሱ ነገሮች አሉ። የመጀመሪያው ነገር ከግንዛቤ ጋር የሚያያዝ ነው። እናቶች ከስድስት ወር በኋላ ባለው ጊዜ ነው ወደ ሆስፒታል የሚመጡትና ከዛ አኳያ ያለው ግንዛቤ ምን ይመስላል? እስቲ መጀመሪያ ቀድሞ በመምጣታቸው የሚያደርጓቸው የሚያገኙዋቸው ነገሮችስ ምንድን ናቸው?
ምንድነው እናቶች ቀድመው የክትትል በሚያደርጉበት ጊዜ ከኛን ሀገር ወይም ደግሞ ጠቅላላ ዴቨሎፒንግ ካንትሪ ወይም ታዳጊ ሀገሮች የሚታያቸውን ይታዩና በአሜሪካ ጥናቶች የሚያመለክቱት ምንድን ነው 50% በላይ የሚሆኑት እርግዝናዎች አምፕላንድ ናቸው ይባላል። ያት ሚንስ ሳይፈለጉ የተደረጉ እርግዝናዎች ናቸው ማለት ነው። ራበርጋን ዴቨሎፒንግ ካንትሪ ወይም ዴቨሎፒንግ ካንትሪ ከምንላቸው ዴቨሎፕድ ካንትሪዎች ራሱ 50% ዋንን ትርክ የሆነ የእኛን መገመት ደግሞ አያዳግትም ማለት ነው። ስለዚህ እናቶች ቀድመው እርግዝና ፕላናቸውን ማውጣት አለባቸው። ከዚህ ምንድነው ከፋሚሊ ፕላኒንግ ይጀምራል። ባለፈው እንደነገርኩሽ በጳውሎስ ሴፕቴምበር 24 እና ሴፕቴምበር 26 ይህን ቀን አክብረን ውለናል። ሆስፒታል ውስጥ ምንድነው የቤተሰብ ምጣኔ በዓለም ላይ የተከበረበት ቀን ነው እና ይህን አንዋንትድ ፕሬግናንሲ ወይ ደግሞ የማይፈለግ እርግዝና ለመከላከል ከዛ ይጀምራል። መጀመሪያ ከቤተሰብ ምጣኔ ይጀምራል። ከቤተሰብ ምጣኔ አገልግሎት መጠቀም አለባቸው እናቶች ማለት ነው። ከዛም ቀጥለው እርግዝናውን በሚፈልጉት ወቅት ደግሞ ቀድመው ሙሉ የጤንነት ምርመራ ማድረግ ከዛም ከጨረሱ በኋላ ልክ በሚያረግዙበት ጊዜ በመጀመሪያዎቹ 3 ወራቶች ራሳቸውን ወደ ጤና ጣቢያ እርግዝ መሆናቸው ወይ ደግሞ አንድም ወይም 2 ወርም የወር አበባ መቅረት ካወቁ አስቀድሞ መሄድ አለባቸው ማለት ነው። በዚያን ጊዜ የሚደረጉ መሰረታዊ ምርመራዎች ይኖራሉ። መሰረታዊ ምርመራዎቹ ከብዙ ነገር ይሰላሰላል። አንደኛ ቀድሞ ይህ እርግዝና ያን የምሳካት ወይ ደግሞ እና ለመከላከል ያግዛል። ይሄ ሚስኬሬጅ የምንለው ወይ ደግሞ ውርጃ የምንለው ማለት ነው። እነዚህ ጋር ተያይዘው የስኳር ምርመራዎች፣ የኤችአይቪ ምርመራዎች፣ የደም ግሩፕ አይነት፣ የሽንት ምርመራዎች እና ረዘም ያሉ ከቤቢትም አለፍ ያሉ ምርመራዎች እና እንዲሁም አልትራሳውንድ ምርመራዎች በመጀመሪያው 3 ወራቶች ሲያደርጉ ከሁሉም ይሄ አሁን በእኛ በሜይ 22 ምንድን ነው የእርግዝና በእርግዝና የተነሳ የደም ግፊት ተከብሮ ውሏል። ሜይ 22 ላይ ጳውሎስ
ባለፈው ግንቦት ማለት ነው
ከእናቶች ባለፈው ሜይ 22 ተከብሮ ውሏል። ምንድን ነው እሱ ጥሩ ኢኒሽቲቭ ሲሆን ጥሩ ኢኒሽቲቭ ነው። ምክንያቱም ወደ 23% የሚሆነው የእናቶች ሞት የሚከሰተው እነዚህ ሃይፐርቴንሲቭ ሪሌትድ ፕሬግናንሲ የምንለው የተነሳ የሚከሰት ከእናቶችን ወደ ሞት የሚዳርግ እና ለውርጃም የሚዳርግ እንዲሁም ቀድሞ እናቶች እንዲወልዱ ጊዜ ሳይደርስ የሚያደርግ በሽታ ነው እና በጳውሎስ ሜይ 22 ላይ ተከብሮ ውሏል። የተወሰኑ የሚዲያ አካላቶችን ለመገኘት ሞክረዋል። በዚህ የተነሳ ጥሩ ግንዛቤ ለህብረተሰቡ ይፈጠራል ብዬ አምናለሁ። እዚህ እናቶች ሞት ጋር ተያይዞ አሁን አንድ መረጃ ወደ 647 ፐር 100 ሺህ ወይ ደግሞ በ100 ሺህ የእናቶች ከ15-49 ባለ እድሜ ፊተን አንስቶ ወደ 647ዎቹ ይሞታሉ ማለት ነው። በዚህ የተመሰገን አማካሪ መሳሪት የሚለው በእናቶች ሞት እስከዚህ ድረስ ይደርሳል። ወደ ኬንያ ሲሄድ የጎረቤት ሀገር ከኛ ዝቅ ብሎ ይገኛል። ወደ 414 ነው ፐር 100 ሺህ ላይፍ ደርሶ ከ15-49 ያለ እድሜ ወይና የሚሞቱት ያን ያህል ቁጥር ይደርሳል። ስለዚህ እኛ ኦልሞስት አፍሪካን ሀገሮች ቀዳሚ ቁጥር ይዘን እንገኛለን ማለት ነው። ስለዚህ እናቶች በዚህ ምክንያት መጀመሪያ በሚያረግዙበት ጊዜ ወደ ጤና ጣቢያ ሂደው የደም ግፊታቸውን መለካት፣ ሌሎችን መሰረታዊ ምርመራዎችን ማድረግ ከእነዚህ ለመተኛ ከመሳሰሉት የእርግዝና ተከትለው የሚመጡ ኮምፕሊኬሽኖች ወይም ጉዳቶች ቶሎ ከተገኙ ቶሎ ለመለየት አንዱ ደግሞ ቶሎ ለማሰብ ይረዳል ማለት ነው።
እስቲ ግን ዶክተር ስለ ወሊድ ደግሞ እናንሳ። በወሊድ ወቅት ሊደረጉ የሚገቡ ነገሮች ምንድን ናቸው? እንደው በሆስፒታልም በቤትም አካባቢ ሲወለድ መደረግ ያለባቸውን እናንሳ፣ ከዛ አጠራርጎ ደግሞ ስለ ድህረ ወሊድ ይነግሩኝና እንጨርሳለን። ግን የወሊድ ወቅቱን እስቲ እናንሳ መጀመሪያ።
እሺ፣ በወሊድ ወቅት ምንድን ነው ቀድመው እናቶች የወሊድ መቃረብ የወሊድ ጊዜያቸው በሚቃረብበት ጊዜ በሆስፒታል ባለሙያዎች ወይ ደግሞ በጤና ባለሙያዎች የሚነገሩ አደገኛ ምልክቶች የሚባሉ አሉ። ከእነዚህ ውስጥ ምንድን ነው ቀድሞ የሽርት ውሃ መፍሰስ፣ ከምጥ በፊት የደም መፍሰስ፣ እንዲሁም የራስ ምታት፣ ብዥ ማለት፣ በደረት ላይ የማቃጠል እንዲሁም ሌሎች ቦታ ላይ ምንድን መንቀጥቀጥ ነው የሚባለው እና ሌሎችም አይነት አደገኛ ሳይኖች በሐኪሞች ወይም በጤና ባለሙያዎች ይነገራሉ። ቀድሞውም የምጥ ምልክቶችን እንዲለዩ ይደረጋል። ስለዚህ እናቶች እንደዚህ አይነት ነገሮች በሚያደርጉ ጊዜ ይህ አደገኛ ነገር መሆኑን ለይተው በአቅራቢያ ወደሚገኝ ሆስፒታል ወይም ደግሞ ጤና ጣቢያ፣ ማንኛውም አይነት ጤና ጣቢያ ሆስፒታል ሊሆን ይችላል፣ ራሳቸውን ወደዛ መውሰድ አለባቸው ማለት ነው።
ዶክተር አህመድ አደም እንግዲህ በቅዱስ ጳውሎስ ሆስፒታል ውስጥ የጽንስና የማህፀን ሕክምና ሬዚደንት ናቸው። ከኛ ጋር ስለነበሩት ቆይታ እጅግ አብዝቼ አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ነው መሰናዶን ነው። በትናንትናው ዕለት በእናትነትና ጤናማ እናትነትን ወር በተመለከተ ያደረግነውን ውይይት ነበር ስትከታተሉ የቆያችሁት። ከሳምንታት በፊት በተጠናቀቀው በዩናይትድ ስቴትስና በአፍሪካ መሪዎች ጉባኤ ጎን ለጎን የአሜሪካ ቀዳማዊት እመቤት ጅል ባይደን በአፍሪካ መሪዎችና የትዳር አጋሮች እንዲሁም ደግሞ ቀዳማዊ እመቤቶች ላይ ባሰናዱት ዝግጅት ላይ ንግግር እንድታደርግ የተጋበዘችው ኢትዮጵያዊቷ ቃል ኪዳን ታደሰ ሃፒ ፓድስ የተሰኘ የሴቶች ንጽህና መጠበቂያ መስራችና አምራች ተቋም ባለቤት ስትሆን ከቷ ጋር በመሆን የሚያመርቷቸው የንጽህና መጠበቂያዎች ከአትክልት ተረፈ ምርቶች የተዘጋጁና ምንም አይነት ኬሚካል ግብአት ያልገባቸው ባቸው በመሆኑ ለአካባቢ ጥበቃ የተመቹ መሆናቸው ተገልጿል። ስመኝሽ ቆየ ከቃል ኪዳና እህቷ ውቢት ጋር ቆይታ አድርጋ ያሰራጨችው ዘገባ ቀጥሎ ይቀርባል።
ቤት የአሜሪካ ቀዳማዊት እመቤት ጂል ባይደን ለአፍሪካ መሪዎችን የተዳር አጋሮች ለብቻ ባስተናገዱበት ዝግጅት ላይ ነው እንግዲህ ቃል ኪዳንን አንቺን ያየንሽ ከአጠገባቸው ተቀምጠሽ እና ብዙዎች በምን ምክንያት እዛ ቦታ ላይ ትገኝ እንደቻልሽ ሲጠይቁ ነበር እና እስኪ ከሱን ጀምር። እንዴት እዛ ቦታ ላይ ትገኝ እና እንዴት አጠገባቸው ልትቀመጭ ይቻለሽ? በምን ጉዳይ ላይ ነው ንግግር ያደረግሽው?
ውድድር ነበር፣ ወርልድ ስኪልስ የሚባል ኢንተርናሽናል ኮምፒቲሽን ነበር በስራ ፈጠራ ላይ። የእሱን ከአለም ከ235 ሀገሮች ከኢትዮጵያ አሸንፈን ነበርኛ። እነሱ ስፖንሰር አደረጉን። በተጨማሪም ቅድም እንዳልኩሽ የያንግ አፍሪካ ሊደርሺፕ ኢኒሼቲቭ ወይም ያሊ የሚባለው አባል ነኝ እና ዩኤስኤድ ጋር በመተባበር አንድ ላይ ስለሚሰሩ ወርልድ ስኪል ኮምፒቲሽን እና የያሊ እና ዩኤስኤድ ደግሞ አንድ ላይ ናቸው። አንድ ላይ ሶስቱም አንድ ላይ በጋራ እንዲያሰቡ ስራ ነበር አፍሪካ ላይ። ስለዚህ የወርልድ ስኪል ኮምፒቲሽን የ2022 አሸናፊ ሃፒ ሞዴስ ነው እኛ ነን። ስለዚህ ይሄንን እድል ሰጡን እና ዩኤስኤድ ለኛ ላከልን ስፖንሰር አደረገ ማለት ነው እዛ እንድንገኝ። የሄድንበት አላማ ከስራ ፈጠራ አፍሪካ የአፍሪካ ስራ ፈጣሪ በተለይም ደግሞ ሴቶችን ወክለን ነበር። ይሄና ግን ይሄን ፕሮግራም አልነገሩም ነበር ለደንነትም ተብሎ። አጋጣሚ ላይ ግን ያው ትገልጻላችሁ ትወክላላችሁ በማለት እኛን ሰርፕራይዝ ያደረጉን እና እዛ ላይ ደግሞ ዶክተር ጂል ባይደንን ነው ያስተዋወቅኳት። ስለ ስራዬ እንዴት እንደተጀመረ ተናግሬ ለሷ ነው መድረኩን የከፈትኩት ማለት ነው።
ሃፒ ፓድ የሴቶች የወር አበባ መጠበቂያ ምርት ነው። በተለይ በቀላል ዋጋ ለሴቶች እንዲቀርብ አድርጋችሁ ነው የመሰረታችሁ። እስኪ አጀማመራችሁ ምን ይመስል ነበር? እንዴት ወደዛ ልትገቡ ቻላችሁ? ቃል ኪዳን
የካምፓስ ተማሪ ያለው በምንተኛበት ካምፓስ ውስጥ የምመለከተው ነገር ነበር። በሰዓቱ ደግሞ የስቱደንት ዩኒየን ወይም የተማሪዎች ህብረት አባል ጀነራል ሴክሬተሪ ነበርኩኝ እና ከተማሪዎች ጋር ግንኙነት ነበረኝ እና ምንተኛበት ፍራሽ ይቦጫጨቅ ነበረ እና ጥያቄ ይፈጥርብኝ ነበር። ይህን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይህንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴቶቻችን እንደሚጠቀሙ ነበር የሰማሁት። በተጨማሪም እኔ የምጠቀመው ሞዴስ ምን አይነት ነው ወደሚለው ጥያቄ ፈጠረብኝ እና ሲምፕሊ ሰርች አደረኩኝ ከምን እንደሚሰራ እና ያየሁት ነገር በጣም ነበር ያስደነገጠኝ። በጣም ኬሚካል እንዳለው ተጨማሪ ነገር እሷ ታስረዳለች እዚህ ላይ። ከዛ ነው አይዲያው የመጣው።
ውቢት ወደ አንቺ ልምጣ። አንቺም የጋራ መስራች ነሽ የዚህ የወር አበባ መጠበቂያ ምርት እንዳለችው። እሷ እንግዲህ ኬሚካል ነፃ የሆነ በተለይ ደግሞ ለአካባቢ ጥበቃ በቀላሉ መወገድ እንዲችል አድርጋችሁ ነው እየሰራችሁት ያላችሁት እና እንዴት በተለይ ከአካባቢ ጥበቃ ዙሪያ ላይ እንዴት ወደዛ ተሳባችሁ? በዛ ዙሪያ ያላችሁ እውቀትስ ምን ይመስላል?
በመጀመሪያ ደረጃ ስንጠይቅና ስንረዳ አብዛኛው የንጽህና መጠበቂያ የሴቶች ከኬሚካል 90% የሚሆን ኬሚካል ነው የሚሰራው እና ለመፈራረስ ተጠቅመን ስንጥለው ከ500 ዓመት በላይ ነው የሚፈጀው። የእኛ ሞዴስ ግን ወደ ምን መጣን? ከኬሚካል እና ከፕላስቲክ ነፃ ሆኖ ተጠቅመን ስንጥለው 6 ወር ብቻ እንዲቆይ ነው ያደረግነው እና ለአካባቢና ለሴቶችም ጠቃሚ የሆነ የንጽህና መጠበቂያ ነው።
ስለዚህ ምን አይነት ግብአቶችን ነው የምትጠቀሙት?
የምንሰራው በሙዝ ቃጫ ነው። ሙዝ ውስጥ ከግንድ ውስጥ የምናወጣው ቃጫ ነው። የሙዝ ፍሬ በኢትዮጵያ ውስጥ ከ60% የሚሆነው ይሸፍናል። ስለዚህ ከዛ ውስጥ ካለው ሙሉ ለሙሉ ኦርጋኒክ ከሆነ ነው እኛ የምንሰራው።
አብዛኛዎቹ ቀደም እንዳልኩሽ የንጽህና መጠበቂያዎች 90% ፕላስቲክ ስለሆኑ ለሴቶች አንዳንዴ አለርጂ ራሽ ኢሪቴሽን ያጋጥማል እና ያንን በተቻለ መጠን ለመቅረፍ ነው እኛ የጣራ።
ምን ያክል ጊዜ ሆናችሁ ከጀመራችሁ?
ከጀመርነው ይህ አይዲያ ከመጣ 3 አመት ሆኖናል። ቀጥታ ያደረግነው ፓተንታችንን ነው ያዝነው። 3 ፓተንት አለ። አንደኛው ኢንዱስትሪያል ዲዛይን ፓተንት ሲሆን ሁለቱ ደግሞ ለኛ ለብቻ እዚህ ሀገር ላይ እንዲሰራ የሚያደርገው ፓተንት ነው። ወደሱ ከሄድን በኋላ የፈለግነው ምንድነው ራሳችንን ብቁ ማድረግ ነው በእውቀት። ምክንያቱም ስለ ቢዝነስ ቀደም እንዳለች ምንም እናውቀው ነገር የለም። ስለዚህ ቢዝነስ ውስጥ የገቡ ሰዎች ምንድነው ይሄንን አይዲያ ወደ ቢዝነስ እንዴት ነው ማድረግ የምንችለው የሚለውን ነው የሄድነው። ያንንም ውድድሮችን በማሸነፍ እውቀት ያላቸው እያስተማሩ ሜንቶርሺፕ በዛ ነው እስካሁን ድረስ የደረስነው። እኔ 3ኛ አመት ተማሪ ነኝ። ያው አስተልተያ ክፍል ሆኜ ነው የሃይዲያ የመጣው።
ሁለታችሁ መንተማማችሁ ናችሁ?
ነው
ወላጆቻችሁ በአካባቢያችሁ ያሉት ድጋፍ ያደርጉላችኋል?
መጀመሪያ ላይ ያው ህልም ይዘን ስንነሳ ደጋፊ አይኖርም። ምክንያቱም የሚታየን ህልም የራሳችን ነው። የሚታየን ሰው ላይልም ወይም ላይረዳን ይችላል። ግን ቀስ በቀስ በመስራት ስናሳይ ድጋፍ እያገኘን ነው። አሁን ላይ ከቤተሰብ በጣም ድጋፍ አግኝተናል።
አልኪዳን አንቺ ልምጣ። እንዳልሽ ቀደም የሲቪል ኢንጂነሪንግ እና የቢዝነስ ማኔጅመንት ምሩቅ ነሽ። እንግዲህ ሁለቱም ትልልቅ የሙያ ዘርፎች ናቸው። እነሱን የሰራሽባቸው ነው ወይስ እሱን ትተሽ ነው ጠቅላላ ወደዚህ የመጣሽው?
መጀመሪያ ላይ ይከብድ ነበር ሙሉ ለሙሉ ወደዚህ ሐሳብ ለመምጣት። ምክንያቱም ኑሮ መኖር አለብኝ፣ ለዚህ ገቢ ያስፈልገኛል። ስለዚህ እኩል ለእኩል ነበር ማስኪደው። ግን ወደ በኋላ ላይ
ሰራሽ ማለት ነው?
አዎ እየሰራሁ ጎን ለጎን ነበር ማስኪደው። ግን ወደ በኋላ ላይ አብሮ ማስኬድ የማይቻልበት ሁኔታ ላይ ደረስኩኝ። ስለዚህ ሙሉ ለሙሉ ስራዬን ያኛውን ትቼ አሁን ሃፒ ፓርት ላይ ነው ፎከስ ማድረገው ማለት ነው።
ቢ ቼንጅ ሜከር የተሰኘ አዋርድም አሸናፊ ናቸው እና እስኪ ስለሱ ደግሞ ነገሩ። ምን አይነት ውድድር ነበር? ለሃፒ ፓርትስ ምን የጠቀማቸው ነገር አለ?
ወርልድ ስኪል ኮምፒቲሽን ቢ ቼንጅ ሜከር የሚባል አዋርድ አዘጋጅቶ ነው። የወርልድ ስኪል አንዱ አካል ነው እና ቢቼንጅ ሜከር 2022 አሸናፊ ነን። ብዙ ገዛ አድርጎልናል፣ ስልጠና ስለ ቢዝነስ ሰጥቶናል። በተጨማሪም ደግሞ የ2000 ዩሮ ፈንድ ሰጥቶናል። እና ከዛ በፊት ደግሞ ብዙ ውድድሮች ላይ አሸንፈናል። ለምሳሌ የዩኒዶ ማለትም ዩናይትድ ኔሽንስ ኢንዱስትሪያል ዴቨሎፕመንት ኦርጋናይዜሽን የጣሊያን የኢታሊው ውድድር አዘጋጅቶ ነበር። እነሱም እንደዚህ ቢዝነስ አሰልጥነውን ለአራት ወር መጨረሻ ላይ ጣሊያን ሀገር በመሄድ አዋርዱን ተቀብያለሁ። እሱ የገንዘብ ድጋፍ የለውም። በተጨማሪም እዚህ ሀገር ውስጥ እንዳልኩሽ ኤክሳብ አዲስ ሪች ፎር ቼንጅ ውድድሮችን አሸንፈናል። በጎን ለጎንም የቢዝነስ እውቀታችንን እያሳደግን ሄደናል። አሁን ላይ የምንፈልገው ያው የፋይናንስ ወይም ፓርትነር ኢንቨስተር ነው የምንፈልገው። ይሄንን ስራ አንድ ስቴፕ ወደ ገበያ ማውጣት የሚችል ፓርትነር እንፈልጋለን።
በጀት ምንድነው እንግዲህ አላማችን?
በትንሹም ቢሆን ፕሮዳክታችንን ከሌላ ፓርትነር አሁን ላይ ማሽን የመግዛት ወይ ሮ ማቴሪያል የማምጣት ይሄን ያህል ፋይናንሱም የለንም። ስለዚህ ከሆነ ፓርትነር ጋር ከውጪ ፓርትነር ጋር እንደዚህ ከኛ ጋር ተመሳሳይ የሚያመርቱ ድርጅቶች አሉ በህንድም አፍሪካ ውስጥ ኬንያ ሩዋንዳ ይሰራበታል። እኛ ሀገር ነው የመጀመሪያ። እኛ ሀገር ለምን አይመጣም የሚል ሐሳብም ስላለ ከነሱ ጋር በመተራረብ ፓይለት ቴስት ለማድረግ ለሁሉ ቢያንስ ለ200 ሴቶች የ3 ወር የሞዴስ እንትን ለመሸጥ አስበናል። በዛውም ምላሽ ለማግኘትና ቀጣይ ስንመሰርት ሃፒ ፓርትን አስተካክለን በደንብ ለመምጣት አስበናል። ወደፊት ሐሳባችን የሩቅ ሐሳባችን ሃፒ ፓርትን ለኢትዮጵያ ብቻ ሳይሆን ለአፍሪካ ሴቶች ኤክስፖርት በማድረግ ኤም ፕሮዳክት እንዲጠቀሙ ለማድረግ ሐሳባለን።
እሺ፣ መልካም እድል ለሁለታችሁም። በጣም አመሰግናለሁ።
እና አመሰግናለን።
እየተከታተላችሁ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። አስከትለን ደግሞ የምናልፈው ወደ ቴክኖሎጂ ነው። በሰሜን ኬንያ የሀገሪቱ መንግስትና የሬዲት ድርጅቶች ለከብት አርቢ ማህበረሰቦች የኮምፒውተር ቅመራ ወይም ደግሞ ኮዲንግ የሚያስተምር መርሃ ግብር ይፋ አድርገዋል። መርሃ ግብሩ ዘለቄታ ያለው የስራ እድል ለማግኘት እንደሚያስችልም ተስፋ ተጥሎበታል። የቪክቶሪያ አሙንጋን ዘገባ ሀብታም ስዩም እንደሚከተለው አሰናድቶታል።
በዚህ በሰሜን ኬንያ እንዳለው ከብት አርቢ ማህበረሰብ አባላት ያሉት የትምህርት ዕድል ሳያገኙ ቆይተዋል። አሁን ላይ ግን የሀገሪቱ መንግስትና የረድኤት ድርጅቶች ለውጥ ለማምጣት እየተንቀሳቀሱ ይገኛሉ። ይህንን ለማሳካት ደግሞ ርቀው በሚገኙ ቀጠናዎች የዲጂታል ትምህርት መርሃ ግብርን በማስተዋወቅ ላይ ይገኛሉ። እነርሱ እንደሚሉት የመርሃ ግብሩ ግብ የከብት አርቢውን ማህበረሰብ ቀጣይ ትውልድ የኮምፒውተር ቅመራን በመሰሉ ዘመናዊ ክህሎቶች ብቁ ማድረግ ነው። ፒዩሪቲ ኪኖቲ ሌዋ የዱር ህይወት እንክብካቤ በተሰኘ ተቋም ውስጥ የትምህርት ጉዳይ ኃላፊ ናቸው።
There is no way for them to be exposed. It's difficult for them to have trips.
ከቴክኖሎጂ ጋር የሚገናኙበት መንገድ አልነበረም። የቴክኖሎጂ ውጤቶችን ወደማይውበት ስፍራ ጉዞ ማድረግም ለእነርሱ ከባድ ሆኖ ቆይቷል። እዚህ የሞባይል ስልክ ትስስር ባለመኖሩ ኦን ሊሆን አይችልም። ቤታቸው ውስጥ ቴሌቪዥን የለም፣ የእጅ ስልኮችም የሉም። ቴክኖሎጂ ለእነሱ እንግዳ ሆኖ ቆይቷል። ስለሆነም ቴክኖሎጂን ወደ መማሪያ ክፍሎች ማምጣት የህፃናቱን አቅም ያጠነክራል።
የ14 ዓመቷ ክርስቲን ኪንያጋ ከመርሃ ግብሩ ተጠቃሚ ተማሪዎች መካከል አንዷ ናት። ስልጠናው ከከብት እርባታ የተሻገረ መልካም እድሎች መኖራቸውን እንድትረዳ እንዳገዛ ትናገራለች።
ለህይወቴ አጋዥ በመሆኑ ትምህርት መልካም ነገር ነው። ወደ ትምህርት ቤት ሄጄ አላውቅም ነበር። ዘወትር የአባቴን ፍየሎች ነበር ሳግድ የቆየሁት። አንድ ቀን ግን ታላቅ ወንድሜ ወደ ትምህርት ቤት ከመሄድ ይልቅ ስለምን ከብቶችን ሳግድ እንደምውል ጥያቄ አቀረበ። አባቴ ወደ ትምህርት ቤት እንድመጣ አልፈለገም ነበር።
በከብት እርባታ ላይ ተመሰረተውን የአካባቢው ሰዎችን ህይወት ወደ ትምህርት ማዞር የረጅም ጊዜ እቅድ ነው። ጆን ፓርዱሲን የመሰሉ የአካባቢው ሽማግሌዎች የህዝብ ቁጥር እየጨመረ የአየር ሁኔታውን በተፈጥሯዊ ሀብቶች ላይ ጫና እያሳደረ በመጣበት በአሁኑ ሰዓት መርሃ ግብሩ በእጅጉ አስፈላጊ እንደሆነ ይናገራሉ። በዚህ ስፍራ ለግጦሽ የሚሆን ሳር ባለመኖሩ ምክንያት ምንም አይነት ላሞች የሉም ማለት ይቻላል። አረንጓዴው ሳር ገና መብቀል ከመጀመሩ በአንዴ ተግጦ ያልቃል። የህዝቡ ቁጥር እየጨመረ የግጦሽ መሬቱ እየቀነሰ በመምጣቱ ሀብታችንም መመናመን ይዘዋል ያሉት ተማሪዎች በትምህርት ቤት ውስጥ እንዲቆዩ ማድረግ ለዚህ ማህበረሰብ አስቸጋሪ ነው። የግዛቱ ባለስልጣናት ተማሪዎች ትምህርታቸውን እንዲከታተሉ የሚያበረታቱ መላዎችን እየፈለጉ እንደሆነ ይናገራሉ። ከነዚህ መካከል አንዱ የምገባ አገልግሎት ነው። ኤሪክ ባንዲ የሲያሎ ግዛት የትምህርት ጉዳዮች ባለስልጣን ናቸው።
We also offer incentives in terms of providing food.
በትምህርት ቤቶች የምገባ መርሃ ግብር ስር ምግብ በማቅረብ ተማሪዎችን እያበረታታን እንገኛለን። በቀን አንድ ጊዜ ምግብ እንዲያገኙ ይደረጋል። ይሄ ተማሪዎች ወደ ትምህርት ቤት እንዲመጡ ያግዛል። እንደውም አንዳንዶቹ ተማሪዎች ወደዚህ የሚመጡት ምግብ በቀን አንድ ጊዜ የሚያገኙበት ስፍራ መሆኑን በማወቃቸው ነው ያሉት። በሰሜን ኬንያ የሚገኙ በትንሹ 23 ትምህርት ቤቶች የዲጂታል ትምህርት መርሃ ግብሩን ያገኛሉ። ባለስልጣናት ማበረታቻዎችን በሌሎች በቂ ትኩረት ባልተሰጣቸው ግዛቶች ውስጥ ወደሚገኙ ትምህርት ቤቶች ለወደፊቱ ለማስፋፋት ተስፋ ሰንቀዋል።
የተከበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት ጥር 4 2015 ዓ.ም ተምረት የጋቢና ቪ መሰናዶ እዚህ ላይ ተጠናቋል። አብረናችሁ የቆየነው ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። ያሏችሁን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቪ ያላችሁ አድርሱን፣ ጻፉልን። ስልክ ቁጥሮቻችሁንም ብትተውልን እኛ መልሰን በመደወል እናንተን አስተያየቶች በድምጽ መውሰድ እንችላለን። አብራችሁን ስለቆያችሁ እጅጉን አብዝተን እናመሰግናለን። ጤና ይስጥልኝ።